ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ታህሳስ 23 2015 ዓ.ም ተመረዘ ዝግጅታችን ጀመረ።
በአውሮፓውያን ዘመን አቆጣጠር ዛሬ አሮጌው የ2022 ዓመተ ምህረት ተሰናብቶ አዲሱ 2023 ጀምሯል።
አዎ፣ የፈረንጆቹ አዲስ ዓመት ከገባ እንግዲህ አንድ ቀን አስቆጠረ። ይህን አዲስ ዓመት ከዚህኛ በሚገኝበት ዩናይትድ ስቴትስ፣ በአውሮፓ እንዲሁም ሌሎች አካባቢዎች ወትሮንም በቀዝቃዛ ወቅት የሚከበር ቢሆንም ዘንድሮ ግን እጅግ በበረታ በአንዳንድ ቦታዎች እንደውም ባለፈው ሳምንት በጣለው እጅግ ከፍተኛ በረዶ ምክንያት እንቅስቃሴዎች በተገደቡበት ሁኔታ ነው አዲሱን ዓመት እየተቀበሉት ያሉት።
የምሽቱ መሰናዷችንም ከቅዝቃዜው ጋር ተያይዞ በዚህ በዩናይትድ ስቴትስ የሚኖሩ ትውልደ ኢትዮጵያ የአዲሱን ዓመት አከባበር እና በተሰናባችሁ የ2022 ዓመተ ምህረት ከፍተኛ ትኩረት ስበው የነበሩ ጉዳዮችን የምንቃኝበት ነው።
የበዓሉን ድባብ የሚያንጸባርቁና ዘና የሚያደርጉ ሙዚቃዎችንም አዘጋጅተናል። ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ ዛሬ ዕለቱ እሁድ ታህሳስ 23 2015 ዓመተ ምህረት ነው። በሁለት ሳምንት አንዴ እያዘጋጀን ወደ እናንተ የምናደርሰው የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና
ደረጀ ደስታንን ኤልያስ አስማርን በቅንብሩ አብሮን ይቆያል። እስከ ምሽቱ አራት ሰዓት አብረናችሁንን እናንተም አብራችሁን ቆዩ።
አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልኝ ክብራትና ክብራን፣ እንደምን አመሻችሁ። ዛሬ በአውሮፓውያኑ የዘመን አቆጣጠር አዲስ ዓመት ነው። የአዲሱን 2023 የመጀመሪያ ቀን ለምታከብሩ በመላው ዓለም ላላችሁ አድማጮቻችን መልካም አዲስ ዓመት። ዜናውን ማሰማችሁ እንግዲህ ወሌ ነኝ። ዓለም አዲሱን የአውሮፓውያን ዓመት በደማቅ አከባበር ተቀብላለች። ከኒውዮርክ ታይምስ ስኩዌር እስከ አውሮፓና እስያ ታላላቅ ከተሞች አዲሱን 2023 በርችትና በፈንጠዝያ ተቀብለዋል። አውሮፓውያኑ በዩክሬን ያለው ጦርነት በአዲሱ ዓመት እንዲያበቃ ሲመኙ፣ እስያውያኑ ደግሞ ከኮሮና ወረርሽኝ ሙሉ ለሙሉ የሚላቀቁበት አዲስ ዓመት እንዲሆን ተመኝተዋል። በአሜሪካ ኒውዮርክ ከተማ ከሁለት ዓመት በኋላ ካለምንም ገደብ በዓሉ ተከብሯል። በኮሮና ወረርሽኝ ምክንያት ባለፉት ሁለት ዓመታት አዲስ ዓመት የተከበረው እንደ ነገሩ ነበር። በታይምስ ስኩዌር ዝናቡ ሲወርድ ቢውልም ለሰዓታት ተፋፍገው ሲጠብቁ የነበሩት እድምተኞች ብልጭልጯ ኳስ 25 ፎቅ ካለው ሕንፃ ቁልቁል ወርዳ ታች ስትቆም አዲሱን ዓመት እንኳን ደህና መጣህ ብለዋል። በእንግሊዝ ለንደን ከተማ የለንደን አይን ብለው የሚጠሩት ማማ ሰማያዊና ቢጫ ቀለማትን ፈንጥቋል። ከዩክሬን ጋር ያላቸውን አንድነትና ድጋፍ ለማሳየት ነው ተብሏል። አሮጌው 2022 በጦርነት በኢኮኖሚ ቀውስና በዓለም ሙቀት መጨመር ሲታወስ፣ በመልካም ጎኑ ደግሞ ድራማ የተሞላበትና ከመቀመጫ ቁጭ ብድግ ያደረገንን የዓለም ዋንጫ ያየንበትና በቴክኖሎጂ መስክ ፈጣን እድገቶች የተመዘገቡበት ሆኖ አልፏል። በኡጋንዳ በአዲስ ዓመት አከባበር ላይ በተፈጠረ መጨናነቅ 9 ሰዎች መሞታቸውን ፖሊስ አስታውቋል። ከሟቾቹ አብዛኞቹ ከ10 እስከ 20 ዓመት ዕድሜ ያላቸው ናቸው ተብሏል። በመዲናዋ ካምፓላ በአንድ የገበያ ስፍራ ሞል አቅራቢያ የነበረን የርችት ተኩስ ለመመልከት የተሰባሰቡት ሰዎች ሲጋፉ በተፈጠረ መረጋገጥ 5 ሰዎች ወዲያውኑ ሲሞቱ፣ 4ቱ ደግሞ ወደ ሆስፒታል በመውሰድ ላይ ሳሉ ሕይወታቸው አልፏል ሲል ኤኤፍፒ ዘግቧል። በርካታ ሰዎችም ተጎድተዋል። ከሶስት ዓመት መቋረጥ በኋላ አዲሱን ዓመት በፌስታ ለመቀበል የተሰባሰቡት እድምተኞች ከፍ ካለ ቦታ ርችቱን ከተመለከቱ በኋላ ወደ ታች ሲወርዱ በተፈጠረ ግፊያ አደጋው ሊፈጠር ችሏል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሩሲያ ዛሬ በአዲሱ የፈረንጆች ዓመት ዩክሬን ላይ በርካታ ሚሳይሎች አስወንጭፋለች። በዋና ከተማዋ ኪየቭ የሚኖሩ ዩክሬናውያን ግን በረንዳቸው ላይ ቆመው የአገራቸው ጦር የሩሲያን በደርዘን የሚቆጠሩ ሚሳይሎች መጥተው ሲጥሉ በማየታቸው ደስታቸውን ሲገልጹ ውለዋል። የሚሳይል ማስጠንቀቂያ በመዲናዋ ኪየቭ ቢሰማም ነዋሪዎቿ ግን ክብር ለዩክሬን እያሉ ሲጮው ተደምጠዋል። የዩክሬን የአየር ኃይል እዝ በሰጠው መግለጫ ኢራን ሰር የሆኑ ሻሂድ በመባል የሚታወቁ 45 ድሮኖችን መጥተው ጥለዋል። 13ቱ ተመተው የወደቁት ቅዳሜ በአዲስ ዓመት ዋዜማ ሲሆን 32ቱ ደግሞ የተመቱት ዛሬ እሁድ እንደነበር ተመልክቷል። 11ኛው ሩም በያዘው ጦርነት የሩሲያው ፕሬዝዳንት ቭላድሚር ፑቲን በዩክሬን ላይ ጦርነቱን እንደ አዲስ ለመቀጠል ዝተዋል። ፑቲን በአዲስ አመት መልእክታቸው ፊታቸውን ቀጭም በማድረግ ዋና ጉዳይ የሩሲያ ዕጣ ፈንታ ነው፣ አባት አገራችንን መከላከል የተቀደሰ ተግባራችን ነው ብለዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘሌንስኪ በበኩላቸው እጅ ከመስጠት ውጪ አማራጭ የላችሁም ብንባልም ከማሸነፍ ውጪ አማራጭ የለንም ብለናል ሲሉ ተደምጠዋል። ሰሜን ኮሪያ በአዲሱ ዓመት የኒውክሌር መሳሪያ ምርቷን እንደምታሳድግና አዲስ የረጅም ርቀት ሚሳይል እንደምትገነባ መሪዋ ኪም ጆንግ ኡን አስታወቁ። ያለፈውን የፈረንጆች ዓመት መጠናቀቅ አስመልክተው በገዢው ፓርቲ ስብሰባ ላይ ንግግር ያደረጉት ኪም ጆንግ ኡን በአሜሪካና አጋሮቿ የሚካሄደውን የጠላትነት እንቅስቃሴ ለመቀልበስ ጠንካራ ወታደራዊ ኃይል ለመገንባት ጥረት እንዲደረግ አሳስበዋል። ሰሜን ኮሪያ በቅርቡ የስለላ ሳተላይቷን እንደምታመጥቅም ኪም ጨምረው ማስታወቃቸውን የቪኦኤው ዊላም ጋሎ ከሶል ደቡብ ኮሪያ የላከው ዘገባ አመልክቷል። የደቡብ ኮሪያ ጦር በምላሹ ባወጣው መግለጫ የኪም ጆንግ ኡን ንግግር ለሰላምና መረጋጋት የማይበጅ ነው ብሏል። ሰሜን ኮሪያ የኒውክሌር ኃይል ለመጠቀም ከሞከረች የኪም ጆንግ ኡን አገዛዝ ፍጻሜ ይሆናል ብሏል የደቡብ ኮሪያው ጦር መግለጫ። ሰሜን ኮሪያ 50 የኒውክሌር መሳሪያዎችን እንዲሁም እነዚህን መሸከም የሚችሉ ሚሳይሎችን ለመገንባት በቂ አቅርቦት እንዳላት ባለሙያዎች ይናገራሉ። በመጨረሻም አድማጮች፣ ክሮኤሽያ በአዲሱ ዓመት የአውሮፓ ህብረትን የሸንገን ቀጠና ተቀላቅላለች። ዜጎቿ ከዚህ በኋላ የጉዞ ሰነድ ማሳየት ሳያስፈልጋቸው ወደ አውሮፓ ህብረት ሀገራት መጓዝ ይችላሉ። 4 ሚሊዮን ህዝብ ያላት ክሮኤሽያ የመገበያያ ገንዘቧንም ከዚህ ዓመት ጀምሮ ወደ ዩሮ ቀይራለች። በእንደ አውሮፓውያን አቆጣጠር 1994 ከዩጎዝላቪያ ከተለየችበት ጊዜ አንስቶ ኩና የተሰኘውን ገንዘብ ስትጠቀም ቆይታለች። ክሮኤሽያ የአውሮፓ ህብረትን እንደ አውሮፓውያን አቆጣጠር በ2013 ብትቀላቀልም በህብረቱ ደንብ መሰረት ግን የሸንገን ቀጠናውንና የዩሮ መገበያያውን በተመለከተ ዘግይታ እንድትጀምር ተደርጋለች። አድማጮች፣ ለምሽቱ ያስኩት ዜና በዚሁ ተፈጽሟል። ዜናውን ያሰማኋችሁ እንግዲህ ወልዴ ነኝ። መልካም ምሽት።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ታህሳስ 23 2015 ዓ.ም መስታወት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት።
በዛሬው ዕለት በዓለም ዙሪያ እየተከበረ ያለውን የአውሮፓውያንን የዘመን መለወጫ ለምታከብሩ በሙሉ እንኳን አደረሳችሁ እንላለን።
አዲስ ዓመት እንግዲህ ዘመን የሚቀየርበት ብቻ ሳይሆን በርካቶች በአዲስ እቅድ፣ አዲስ ምኞት፣ አዲስ ተስፋ ዓመቱን የሚጀምሩበት ጭምር ነው።
ልክ ብለሃል ደሬ። ለዛም ነው እንግዲህ የአዲስ ዓመት አከባበሮች በርችቶች፣ መዝናናቶችና ልዩ ልዩ ፌስቲቫሎች የደመቀ የሚሆነው። እንዲሁም ደግሞ ቤተሰብ አንድ ላይ በመሰባሰብ የሚያከብሩትም ነው። ዘንድሮ ግን በተለይ በዚህ በዩናይትድ ስቴትስ እና በተለያዩ የአውሮፓ አካባቢዎች ቅዝቃዜው እጅግ ከፍተኛ በመሆኑ የበዓሉ አከባበር ላይ ትንሽ ጥላ ሳያጠላበት አይቀርም።
አዎ፣ ባለፈው ሳምንት ከተከበረው የአውሮፓውያን የገና በዓል ቀደም ብለው ባሉት ቀናት በዩናይትድ ስቴትስ የደረሰው ኃይለኛ ቅዝቃዜ ያስከተለው ከፍተኛ በረዶ፣ የቀላቀለ አውሎ ንፋስ የሰዎችን ሕይወት ሲያጠፋ መሰረታዊ አገልግሎቶችን አስተጓጉሏል። ይህ የበረዶ ማዕበል በከፍተኛ ሁኔታ ጉዳት ካደረሰባቸው ስፍራዎች ደግሞ አንዱ ምዕራባዊው የኒውዮርክ ግዛት ውስጥ የሚገኘው የቡፋሎ ከተማ ነው። አንቺም ዛሬ የተከበረውን አዲስ ዓመት አከባበር አስታከሽ። በዚያ የሚኖሩ ኢትዮጵያውያን በምን ሁኔታ ውስጥ እንደሚገኙ አነጋግረሻቸዋል። ቀዳሚ መሰናዷችን ብናደርገው ስልሊ
ጥሩ ሀሳብ ነው። ወደዛው እንለፍ።
ስሜ እምላተ ሰላም ቀሲስ ወሰን ገብረ መስቀል እባላለሁ። በባፍሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደብረ ሰላም መድኃኔዓለም ቤተክርስቲያን አስተዳዳሪ ነኝ። እዚህ የማገለግለው
እሺ። እናንተ አካባቢ ቅዝቃዜው የጀመረው መቼ ነበር?
ቅዝቃዜው የጀመረው ሰሞኑን ከሰኞ ከማክሰኞ ጀምሮ አለ ቅዝቃዜው። ብዙም ይህን ያህል የከፋ ባይሆንም ያው የለመድነው ስለሆነ 30-33 ከዛ 20-25 እየገባ ማታ ሌሊት ደግሞ 16 ምናምን ይወርዳል። እንደዚህ ነበረ ከሳምንት እንደዚህ በፊት ማለት ነው።
መቼ ነው በረዶ የጀመረው?
በረዶ የጀመረው አርብ ጠዋት ነው። ከ9 ሰዓት ኤኤም ላይ ጀመረ። መጀመሪያ ትንሽ ኖርማል እንደደረሰ መስሎን ነበርና እንትን ይያለ ነበር ትንሽ ምን ይያል ነበር ነፋሱና አብሮ በጣም ልክ እንደንትን ነው የሚወርደው በቃ ምንም አታይም ይሄ ነፋሱ ብቻ ቢሆን ሰማይ ይገለጣል ቦታሽን ታያለሽ ሶል ከሽም ትወጣለሽ ወይም እንትነጅ ቆንም ቤትም ውስጥ ውጭ ከሆንሽ ደግሞ ቶሎ ለቤት ለመግባት ትጥሪያለሽ ግን ባንዴ ነው በቃ ከዚህ ሰዓት በኋላ ሰው በቃ ምንም ማድረግ አልቻለም ባለበት ቦታ ወይ መኪና ውስጥ ሆነ መኪና ውስጥ እዛ ውስጥ ነው ያው ሞቀየት ነው ደርቀውም የተገኙ ሞተውም የተገኙ አሉ መኪና ውስጥ እዛ ውስጥ ነው
በረዶ በዚህ መልኩ ሊጥል እንደሚችል ተነግሮ ነበር
ነገር አሉ እነሱ መናገሩን ያው እንደዚህ አይነት ንፋስ አለ እንደዚህ አይነት በረዶ አለ ብለው ግን ከተበ ከዚህ እስከ በዚህ 30 ዓመት 45 አይተነው አናውቅም ያሉት ብዙ ሰዎች ማለት
ምን ያክል መጠን ነበረው
ወገብ በላይ ነው ወገብ ድረስ አሁን በመኪና ትንሿ መኪና ሙሉ ሌብል በቃ መኪናዋ ትታይም የለም በቃ አሁን ባይጠርጉት ኑሮ እነሱ ያው አንድ ሁለት ቀን ሶስት ቀን እንትን አልቆዩና ከዛ ምትረግ ጀምሮ ትንሽ ማንሳት ሲጀምሩ ነው እንጂ መጣ ሶስት ቀን አምስት ቀናችን ያልወጣንም ከቤትም ማለት
ተዘጋጅታችሁ ነበረ ለምሳሌ አስቤዛ በማድረግ ወይም ሌላ የሙቀት የሚያስፈልግ ነገር በማድረግ ሰው ተዘጋጅቶ ነበር
እኛ አበሾች ስለሆንን እንጀራ ምናምን ያው ስለምንጋገር ወይ ዳቦ ምናምን ስለምንጋገር ቤት ያው ዱቄት ምናምን ይኖራል ብስኩት ነገሮች ምናምን ያስቀምጣል ሰው እንደዚሁ በዊንተር ላይ አንዳንዴ ኖርማል ይሄ ዊንተር ዝናቡ እንትን ብቻ ስኖ ሲወርድ መንገድ ስለሚዘጋ ያኔ በቀኑ ስለማታገኝ እንትን ትያለች ግን ይህን ያህል አምስት ቀን አራት ቀን ማለት ብሎክ ያደርጋል የሚል እንትን የለም ወዲያው አንድ ሁለት ቀን ይጥላል ወዲያው ይጠረጋል ከዛ በኋላ ወጥቶ መገበያየት ይቻላል እና ይህን ያለ ሳምንት ለ15 ቀን የምታስቀምጨው ነገር የለም ዋናው ግን የጎዳው ምንድነው ኤሌክትሪክ በአንድ በኩል ኢስት ሳይድ የሚባላለ በዛ ኤሌክትሪኩን እንትኑ መታው ከጥቅም ውጭ አድርገው እንዳለ ሁሉንም ማለት መብራቱ ጠፋ ሂቱ አይሰራም ምንም ማድረግ አልቻሉም ያላቸው አንትን ልብስ ደራርቦ በአንድ ላይ ተሰብስበው በቃ የእግዚአብሔርን ነገር መጠበቅ ብቻ ማለት እና በጣም የተጎዱም አሉ አሁን ውጋት የሚሰማቸው የተሰማቸው ያመማቸው ሰዎችም አሉ ያው እዚህ
የከፋ ጉዳት የደረሰበት እንግዲህ በተለይ በኢትዮጵያ ማህበረሰብ ዘንድ አለ የሰሙት እርሶ
ለሞት እንኳን እስካሁን ድረስ የሰማነው የለም ግን በእንትን በኤሌክትሪክ እንትን በመጥፋቱ ምክንያት ሂተሩም ስለቆመ ሰዎች ያው እንትን ብለው ነበር ማለት ሁለት ቀን ሙሉ ያለ ሂተር በዛ በብርድ ማለት ነው ግማሹ ወገቤን ያላል ግማሹ ያስላል ግማሹ ብርድ መጣኝ ይላል ያው ውጋት ምናምን ነገር ማለት ነው ምግብ አሁን አንድ የኛ ልጅ ማገልገያም ነበር ተሳፍሮ ከስራ ወጥቶ መንገድ ላይ ሲሆን ባስ ላይ እንዳለ ነው በቃ ብሎክ ያደረገበት እና ሩጦ ባስ ስቴሽን ውስጥ ገባ አንድ ቀን ሙሉ ያለ ምግብ ያለ መጠጥ ያለ ውሃ ማለት ነው ሙሉ ቀን
ጊዜው ደግሞ የእንግዲህ የፈረንጆቹ የገና በዓል የሚከበርበት ጊዜ ነበር እና የገና በዓልስ እንዴት አለፈ?
ያ በእርግጥ እኛ በምናከብረው የራሳችን የገና በዓል አለን ታሳሳይ ጠንቀን የጌታ ልደት ማለት ግን ከቤተሰብ ጋር የምትገናኝበት አብሬሽ የምትጠጥበት እንጆይ የምታደርግበት ነው በዓሉ ማለት ግን መንቀሳቀስ ቀቶ ሰው እኮ ህይወቱን ነው የሚያስበው የነበረው በሰዓቱ ማለት ደግሞ ሁለተኛ እሁድም ለመውጣት ደግሞ የለም ምንም መጠረግ አልቻለም ምንም በቃ ከእንትን ውጭ ነው የነበረው ኦቨር የሆነ ማለት
አሁን ደግሞ አዲስ አመት ነው እና ሰው ስሜቱ ምን ይመስላል
ሰው ትንሽ ያው ተረብሿል ያው በሁኔታው ማለት ግን ሰኞ ጀምሮ ያው ምንትን ማለት ጀምረዋል እያጸዱ ከፍተው አሁን ሰው እንደ ልብ እየተንቀሳቀሰ ነው ዛሬ ማለት
ስለዚህ አሁን አዲስ አመት ኖርማሊ እንዴት ነው እዛ አካባቢ የሚከበረው የሰው ስሜትስ ምን ይመስላል
ያው ኖርማል የሚከበረው በአዲስ አመት ዳውንታውን አለ ከተማ እንትን ያለ እዛ ይዘጋጃል ፌስቲቫል እዛ ሰው ያው አዲስ አመት በሚገባ ከጓደኞች ጋር ሰው የሚፈልገው የሆነ ትርኢት ማየት ሾው ማየት ስለሆነ እዛ በአንድነት ሄዶ ያንን ላይቱን ምናምኑ ዳውንታውን ሄደን ነከበረው ማለት ነው በቀደም ካየው ነገር በጣም ከባድ ነው ምክንያቱም መንገድ ላይ እየነዱ መውጣታችን በቃ ኤግዚቱ አይታይሽም ሃይዌይ ከገባሽ በቃ እዛው ደርገሽ መቅረት ነው መውጣት አይቻልም የለም ማለት ቤታቸውም አካባቢ ሆነው በቃ ለቤታቸው እንደርሳለን ብለው ሄዱ ሰዎች በቃ መንገድ ላይ ቀሩ ሰዎች አሉ በቃ እግዚአብሔር ይመስገን ያው ግን ተርፈናል ያው ተወሰነ ሰው ተጎዳ ሰው አለ የሞተም ሰው አለ
እርሱ በምን መልኩ ነው የሚያከብሩት
ያው እኔማ ያው በዚህ ነው እኛ ብዙ ጊዜ የምናከብረው እና ሁለተኛ ደግሞ ቤተሰቦች ጋር እንደዚህ ጓደኞች ጋር የምናውቃቸው የኮሚኒቲ እንትኖች ጋር አብረን ጋዘር ሆነን ያው እና ተሰባስበን ነው የምናከብረው በብዛት ማለት ነው።
ከቀሲስ ወሰን ገብረ መስቀል በኋላ ያገኘኋቸው ደግሞ ከ35 ዓመት በላይ በካናዳና በዩናይትድ ስቴትስ የኖሩትን አቶ ሐምዛ አብዱን ነው። ባፋሎ ኒውዮርክ ውስጥ ለ12 ዓመት የኖሩ ሲሆን በዛ የሚኖረው የኢትዮጵያ ማህበረሰብ ፕሬዝዳንት ናቸው። እንዴት ነበር ተዘጋጅተው ነበር እርሶ በምን ሁኔታ ሳለፉ?
አይ ተዘጋጁ እነሱ ይሯሯጣል እና ለለሞ ትክክለኛ ኒውስ ከሚዲያ አልሰማው በረዶ ይጥላል የሚባል ዝም ብሎ አለ አይደለ? እንደታ ነው የምሰማው። እና እዚህ አንድ ራሴ ሱቅ አለ እዛ ባለቤቴ ይሰራለች እና ሰዎቹ ያወራሉ በቃ ስለ ዛሬ አሁን ነው የሚጥለው እያሉ እና እነዚህ ሰዎች አልገባቸውም። ኒውስ ሰምተሻል አንቺ አልኳት። እኔ አልሰማውም ከነሱ እነዚህ ስፓኒሾች በደንብ አይሰሙም ባክሽ አሉ። 15 ደቂቃ አይሆንም ከቤት ወጣው ከሱቅ ወጣው እና ቃለ ገዛ ወጣው በቃ ስታቀለው በረዶ ብሎ ያደርጋል ጨለማ ነው በቃ ፍራት ፍራት ይላል። መኪና አታይም በጎንሽ በግራ ቀኝ አታይም ከኋላም ከፊት አታይም የማብራት የብሬክ ላይት ብቻ እሱን እየተከተልኩ ይላል። እና ባይገርምሽ ወደ ሚድዴ የወጣሁት 10 ደቂቃ ምናምን መነዳው መንገድ ከ8 ሰዓት በላይ ሚድናይት ለቤት የገባሁት።
እንዴት አሳለፉት ያን ሁላ ሰዓት?
መኪናው ፑል ኦቨር አድርጌ መኪናው ስመተኛች
አይቀዘቅዝም ነበር
ሂተር አለኝ
የመኪናው ሂተር ማለት ነው።
አዎ ከዛ በኋላ ብዙ ሰዓት ቆይቼ መኪናው ስቆጫል ይጨምራል እንጂ ምንም የማቋርጥ በረዶ ዝም ብሎ ይጨልማል ዝፋስ አለው። እና መጨረሻ ጋዜን ሳየው በቃ እንትን አለኝም የግድም መሄድ አለብኝ ጌጁስ መለከተ ያደረገ ፎን መኪናው ጥሩ ነች ፎር ዊል ድራይቭ ነች። ቀስ እያልኩ ከአንቺ ፊት ለፊትሽ የሚመጣ መኪና ነው የማታየው ምንም ነገር በቃ አታይም ጨልማ በቃ። እና በጣም አስፈራ።
መንገዱ ለመንዳት ይመች ነበረ? አልተሸፈነ
መንገዱ ግማሽ የመኪናዬን ወገብ ሞልቷል። ዝም ብሎ እኮ ነው እንትን የሚለው ሚጽለው ለመናገርም እኮ እንትን ይላል ዝም ብለው ማቆም የለው ዝም ብሎ ይወርዳል።
እንዴት መንዳት ቻሉ በእንደዛ ሁኔታ ውስጥ?
እንግዲህ ብዙ እድሜን የፈጀሁት በረዶ ሀገር ነው እና ላላለው በረዶ ላይ ጊዜ ለኝ ግን ይሄ በጣም ኤክስትራ ነው። አሁን ራሱ ቁጭ ብዬ ሳዋራሽ ጋዝ ስቴሽን ውስጥ የተከመረው በረዶ በግራና በቀኝ የሚታመን አለ ይታመናል። ለማንድንሳ እስከ 35 ሰዎች የሚሆኑ ሰዎች ሞተዋል። ኦምለሶች ናቸው ብዙዎቹ። ያው በረዶ ሲቆፈር አንድ ቦታ ላይ በግሬደር መጥቶ ሲያነሳው የሰው ልጅ ሰውነት ነው ያገኘ በበረዶ ተሸፍነ በጣም ይዘጋናል። አዎ ምንስ ይጠጣሉ። አልኮል አለ፣ ድራግ አለ። በዛ ላይ በቃ እንደ እንቅልፍ ደንዝዘው ሲተኙ በረዶ በላይ ላይ መጨረሻ ደርቀው ነው የሚወጡት። እንደዛ ነው።
ቤቶ ሲደርሱ ቤቶን ከፍቶ ለመግባት አልተቸገሩም? እንደሰማሁት በረዶ በሮችን ሁሉ ዘግቷል።
ማይገርምሽ ልጄ ቤት ነች፣ 5 ዓመት ነች። እንደገና ሚስቴ ሱቅ ነች፣ እኔ መሀል ነኝ። ሶስታችን ተበታትናል። እና ወደ ሚስቴ ጋር ከመሄድ በቀጥታ ወደ ቤት መሄድ ይሻለኛል ልጄ ጋር አልኩኝ። እና 3 ቀን አደረች ባለቤቴ ሱቅ ውስጥ። 3ኛው ቀን ላይ ሲነሳ በረዶ ግማሽ ሸፍኖታል። አንድ የተባረከ ሰው አገኘሁኝ። በግሬደር ሲጠርገው መንገዱ ነው። እባክህ የኔ መኪና መሀል ላይ ነው ትቼኩት መኪና መሀል ላይ እና ጠረገልኝ። ከፊት ቶሎ ወጣው ልጄን ያዝኩ በቀጥታ ወደ ሱቁ ነው የሄድኩት ባለቤት ጋር። እዛ ደረስኩ። እንዴት ወልሸልካ? ምንም ነገር የለም በቃ ሱቁ ባዶ ነው፣ ሙሉ ነው መንገዱ። ምን በቃ ዳውንታውን በጣም ሌላ ነገር ነው፣ የተለየ ነገር ነው። አገኘዋት የሚበላ ነው እንጂ ሱቅ ውስጥ እንትን የሚጠጣ አይጠፋም ነበሩ። አድርጌ በላዋለች። 3 ቀን ተመልሰን ወጣ።
ኤሌክትሪክ ከመጥፋት አላጋጠማችሁም?
ኦ ቢገርምሽ እሱ አላጋጠመኝም። አንድ ጓደኛ ተሲር ይባላል የቆየ ነው። ኤሌክትሪኩ ሄደ፣ ትልቅ ቤት ነው። እንደገና ውሃው ደግሞ በማግስቱ ደረቀ፣ ቧንቧው ፍሪዝ አረገ፣ አይሶ ነው። እሱ ማድረግ የሚገባሽ ሁልጊዜ ውሃውን መልቀቅ ነው በትንሹ። ምን አደረገን? በቃ ባስ ታረገልቱ ቧንቧ በሙሉ አስተንክስ ካይለ ነበር ወጥኝ።
የገናው በዓል የፈረንጆቹ በበረዶ አልፏል። አዲስ አመት ስሜቱ ምን ይመስላል? የሰው
አይለ ብዙ ነገር አለ። አሁን ባለም ላይ ያገላችሁ ለታ ተስፋ አለ። በተለይ እሱ ተስፋ የሚጨር ነው። እንደገና ደግሞ የራሽያ እና የዩክሬን እንትን በጣም አሳሳቢ ነው። አሁን ክረምቱን እንዴት እንደሚሆኑም አላውቅም። እዛ አካባቢ ለስኬ የለም ምን የለም። እና ግን በእኛ በኢትዮጵያውያን በኩል በጣም ተስፋ አለ ለወደፊት ብለን ናስንት የሚታይ ነገር አለ። እና ጥሩ ሁኔታ ይመጣል አለ መጸለይ።
አዲስን አመት በመልካም ስሜት ለመቀበል ተዘጋጃችሁት?
አዎ። ብዙ ጊዜ እኔ አዲስ አመት ሲመጣ ባላሴ በፌስታ ነው እንትን ብለው ምዝላ እንትን ብለው ማከብረው በተስፋ ነው። ልጅ ሆፕ 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 ተስፋ ነው። ተስፋ ነው የምንኖረው እዚህ ዓለም ላይ እና ተስፋ ከሌለ በቃ ይዝጋል።
ስለዚህ ከበረዶ ጋር ነው አዲሱን አመት የምትቀበሉት?
ኦ ያ ሁሉ ጊዜ ነው። አይገርምሽ? ይሄኛው ክሪስማስ ኢቭ የጣለ በረዶ ለሁሉ ጊዜ የሚጠብቁት ነገር ነው። እንትኑ በረዶን በክሪስማስ ላይ ይጠብቃል። እንደ ትራዲሽን ነው።
በጣም ነው የማመሰግነው አቶ ሀምዛ፣ እግዚአብሔር ይስጥልኝ።
ችግር የለም።
ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት የመስታወት ዝግጅታችንን ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ እየተላለፈ ይገኛል።
@voaamharic የፌስቡክ ሃሽታግ፣ voaamharic የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም ማጋሩን። ዳር እንግዲህ ቀደም ሲል በኒውዮርክ ቡፋሎ የሚኖሩትን ኢትዮጵያውያን እንደሰማሃቸው ባለፈው ሳምንት በከፍተኛ ሁኔታ የጣለው በረዶ አሁን ቀንሷል። ሰዎችም በተወሰነ መንቀሳቀስ ጀምረዋል። እንግዲህ አዲሱንም አመት ከገና በዓል በተሻለ ሁኔታ በተሻለ መንፈስ እያከበሩ ነው።
እኛም ይህን መንፈስ የሚያንጸባርቅ የአዲስ አመት ሙዚቃ አዘጋጅተናል። የመጀመሪያው የሙዚቃ ምርጫችን ኤባ በሚል የቡድን ስማቸው የሚታወቁት ሁለት ሴት የስዊድን የሙዚቃ ቡድን አቀንቃኞች በአውሮፓ አቆጣጠር በ1980 ሃፒ ኒው ይር እያሉ የተጫወቱት ሙዚቃ ነው። ይሄ ሙዚቃ በተመሳሳይ ጊዜ ፊሊሲዳድ በሚል በስፓኒሽኛ ቋንቋ ተዚሟል። በእንግሊዝኛ የተለቀቀው ግን በ1999 ለፈረንጆቹ የሚሊኒየም በዓል ነበረ።
ሃፒ ኒው ይር ሙዚቃ ይቀጥላል። Of the party and the morning seems so gray, so unlike yesterday. Now's the time for us to say Happy New Year, Happy New Year. ዲባ የተሰኘው የሴቶች የሙዚቃ ቡድን ተጫወተውን ሃፒ ኒው ኢየር የተሰኘውን ቆየት ያለ ለስላሳ ሙዚቃን ያዳመጥነው ዛሬ የአውሮፓውያንን አዲስ ዓመት በማስመልከት ለስለስ ያሉ የባህር ማዶ ሙዚቃዎችን ነው መንጋብዘው።
እስኪ ደግሞ የተሰናበተውን የ2022 መለስ ብለን እንቃኘው። ለሰባት አስርት ዓመታት የእንግሊዝ ንግሥት የነበሩትን የዳግማዊት ንግሥት ኤልሳቤጥ ህልፈትን ጨምሮ በርካታ ታሪካዊ ክስተቶች የተስተናገዱበትና በርካታ አስጨናቂ ፈተናዎች የነበሩበት ሆኖ ነው ያለፈው።
ትክክል ዳሪ። እንግዲህ ታሪካዊ ከሆኑ ክስተቶች ለምሳሌ የዓለም ህዝብ ቁጥር 8 ቢሊዮን መግባቱ ይፋ የተደረገበት ነው። እንግሊዝንም አንስተሃል። ከንግስቲቱ ሞት በተጨማሪ ለመጀመሪያ ጊዜ የህንድ ዝርያ ያላቸው ጠቅላይ ሚኒስትርም የተመረጠበት ዓመት ነው። ወደ አስጨናቂው ጉዳይ ስንመጣ ደግሞ በዋናነት የሚጠቀሰው የሩሲያና የዩክሬን ጦርነት እንዲሁም ጦርነቱ ያስከተላቸው ዳፋዎች ይመስሉኛል።
አዎ ሊሊ፣ ሩሲያ ዩክሬንን መውረሯን ተከትሎ ከብዙ አስርት ዓመታት በኋላ ለመጀመሪያ ጊዜ ጦርነት በአውሮፓ ህብረት ደጃፍ ላይ ቆሟል። እስካሁን ድረስ ግጭቱ በ27 የአውሮፓ ህብረት አባል አገሮች መካከል ድንቅ የሆነ መተባበር እንዲፈጠር አድርጓል። ሆኖም ጦርነቱ እየባሰና የአውሮፓ ህብረት ወደ ኃይል አቅርቦት ቀውስና የምጣኔ ሀብት ውድቀት መጎተት ሲጀምር የተጀመረው ህብረት ይዘልቅ ይሆን ስትል የቪኦኤዋ ዘጋቢ ሊሳ ብራያን ትጠይቃለች። ኤደን ገረመው ወደ አማርኛ መልሰዋለች።
እጅግ ጽልመት ከሞላበት ዓመት በኋላ ቢያንስ በበዓላት ወቅት እንኳን ትንሽ ደስታ ይኖራል። ነገር ግን በዩክሬኑ ጦርነት የተነሳ በመላው ፓሪና በሌሎች የአውሮፓ መናገሻዎች ዜጎች ኑሮ እየከበዳቸው ነው። በመጀመሪያ ስማ ብቻ መጠራትን ምርጫዋ ያደረገችው ዞሃራ በፈረንሳይ መዲና በሚገኘው ሳልቬሽን አርሚ በተሰኘ ግብረሰናይ ተቋም ውስጥ ምግብ ለመውሰድ መጥታለች። ቀድሞ የጤና ባለሙያ ብትሆንም በግሏ ባጋጠማት የጤና እክል የተነሳ ስራዋንም አጥታለች።
ይህ ዓመት እጅግ ከባድ ዓመት ነው። የቤት ክራይ፣ የጋዝ፣ የስልክ፣ የኤሌክትሪክ ዋጋ፣ የሁሉም ነገር ዋጋ ኑሯል። ሰዎች እንዲሆነው መኖር አይችሉም።
በጦርነቱ የተነሳ የሩሲያን የኃይል አቅርቦት ዋጋ ለመጣል በሚል የአውሮፓ ህብረት ሩሲያ ላይ የተወሰዱ 8 ዙር ማዕቀቦችን ጥሏል። ይህ ታዲያ በአውሮፓ የምግብ እጥረትና የዋጋ ንረትን አስከትሏል። ብራስልስ የጠነከረች አውሮፓ ብቻ ናት ለዚህ መፍትሄ የምትሆነው ትላለች የአውሮፓ ኮሚሽን ፕሬዚዳንት ኡርሱላ ቮንደርላይን።
ፑቲን በዩክሬን ላይ የጀመረውን ህገወጥና የጋርዮች ጦርነት ካላሸነፍን በስተቀር እኛ አናርፍም።
ኢያን ሌሰር የጀርመን ማርሻል ፊልድ ባልደረባ ናቸው። በዚህ ጉዳይ ላይ እንዲህ ይላሉ።
So far I think the European Union has responded rather
እስካሁን ድረስ የአውሮፓ ህብረት በአንዳንድ መልኩ ያልተጠበቁ ለሆኑና ያጋጠሙ ላሉ ችግሮች በፍጥነትና በብቃት ምላሽ ሰጥ ቆይቷል።
የአውሮፓ ህብረት ቢሊዮን ዶላሮችን ለዩክሬን ወታደራዊና ሰብአዊ ድጋፍ ሲልክ በሚሊዮኖች የሚቆጠሩ ዩክሬናውያን ስደተኞችንም ተቀብሏል። ነገር ግን ክረምቱ እየገፋ ሲሄድ ዩክሬንን ለመደገፍ የሚወጣው ወጪም እየጨመረና አውሮፓንም በጽኑ እየፈተነ ነው። ባለሙያዎች የአውሮፓ ህብረት በምጣኔ ሀብት ውድቀት አፋፍ ላይ የሚገኘው እያሉ ነው። ለጋሾች አዳዲስና ተጋላጭ ዜጎችን እያገዝን ነው ይላሉ። ሳሙኤል ኮፕን በፓሪ የሚገኘው የሳልቬሽን አርሚ የእርዳታ ተቋም ቃል አቀባይ ናቸው።
በጣም ያስደነገጠን ነገር እስከ ወሩ ማብቂያ ድረስ መቆየት ያልቻሉ እጅግ ብዙ ወጣት ተማሪዎችን ማየታችን ነው። በተጨማሪም ደግሞ ብቻቸውን ልጆቻቸውን የሚያሳድጉና ዝቅተኛ የሆነ ጡረታ ያላቸው ሰዎችም እንዲሁ።
የአውሮፓ ህብረት ክረምቱን የሩሲያ ያልሆነ ጋዝ በማጠራቀም እንዲሁም ደግሞ አንዳንዴም በካይ ከሰልን በመጠቀም ለማሳለፍ ተዘጋጅቷል። ነገር ግን አሁንም ቢሆን አንዳንድ ሀገራት የከረመ ችግር አሁን ላይ መጋፈጣቸው አይቀርም። ይሄ ደግሞ ግማሽ ያህሉ የኒውክሌር ማብላያዎቿ በጥገና ምክንያት ከአገልግሎት ውጪ የሆነባትን ፈረንሳይንም ይጨምራል። የአውሮፓ የኃይል መቆጣጠሪያዎች ኃይላቸው ተቀንሷል። ኃይል ቆጣቢ አምፖሎችም በዓሉን ለማድመቅ በጥቅም ላይ ውላሉ። የብርሃን ከተማ በመባል የምትታወቀው ፓሪ ዘንድሮ ደብዝዛለች። ቴሪ ብሮ ፈረንሳይ በሚገኘው በፖ ዩኒቨርሲቲ የኃይል አቅርቦት ሳይንስ ባለሙያ ናቸው።
የኃይል አቅርቦታችን ማነሱ፣ የበለጠ ሀብታችን ማሽቆልቆሉ፣ የምጣኔ ሀብት ቀውስ በዩክሬን መሰላቸት ሊያስከትል ይችላል።
የአውሮፓ ህብረት ስንጥቃቶች እየታዩ ቢሆንም የዩክሬኑ ጦርነት ግን በቅርቡ የሚያበቃ አይመስልም። የአውሮፓ ህብረት ጠንክሮ ይወጣ ይሆን ወይ የሚለው ታዲያ ትልቅ ጥያቄ እንደሆነ ይቀጥላል።
በተሰናባቹ 2022 ከተከሰቱ ጉዳዮች አንዱ የሆነውንና በአለማችን ላይ ትልቅ ተጽዕኖ ያደረሰውን የሩሲያና የዩክሬን ጦርነት ነው ዳሰን የተመለስነው። በዚሁ አመት ትኩረት ስበው ከነበሩ ሌሎች ጉዳዮች አንዱ ደግሞ በዩናይትድ ስቴትስ የተደረገው የምክር ቤት ምርጫ ነበር።
አውደሬ በተለይ ደግሞ ይሄ ምርጫ የመጀመሪያው ጄነሬሽን ዚ ወይም በያዝነው ሚሊኒየም መዳረሻና ከዛ ወዲህ የተወለደው የ25 አመቱ ወጣት የምክር ቤት አባል ሆኖ የተመረጠበትም ነው።
ልክ ብለሻል። ከዚያ ውጪ በተጠናቀቀው አመት ምክር ቤቱ የአየር ንብረት ለውጡን ለሚመለከቱ ስራዎችና ለማህበራዊ ኑሮ ጉዳዮች የሚውል የ430 ቢሊዮን ዶላር ወጪ ፈቅዷል። የአሜሪካ ድምጽ የዩናይትድ ስቴትስ ምክር ቤት ዘጋቢ ካትሪን ጂፕሰን ያጠናቀረችውን የአመት መጨረሻ ሪፖርት ቆንጅት ታየ ታቀርባለች።
በመጪው ጥር ወር ስራውን የሚያጠናቅቀውን 117ኛውን የዩናይትድ ስቴትስ ኮንግረስ የሁለተኛ ዓመት ስራውን ሲጀምር የተደቀነበት አጣዳፊ ትኩረት የሚጠይቅ ዓለም አቀፍ ቀውስ። ምክር ቤቱ ለሀገራቸው ወታደራዊና ሰብአዊ እርዳታ እንዲልክ የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ያቀረቡት ተማጽኖ ዲሞክራቶቹንና ሪፐብሊካኖቹን የምክር ቤቱን አባላት ያስተባበረ ጥሪ ነበር። የህግ መወሰኛው ምክር ቤት የውህዳኑ ሪፐብሊካን አባላት መሪው ሚች መኮነል እንዲህ ብለዋል።
ይህ ጦርነት በአሜሪካ ብሔራዊ ጸጥታና በብሔራዊ ጥቅሞቿ ላይ ቀጥተኛ የሆነ ትልቅ አንድምታ የሚያስከትል ነው። የሩሲያ ወረራ ያለምንም ተጠያቂነት እንዲቀጥል በምንም አይነት ሊፈቀድ አይገባም።
እናም ዩናይትድ ስቴትስ እስካለፈው ጥቅምት መጨረሻ በነበረው ጊዜ ለዩክሬን ወደ 18 ቢሊዮን ዶላር የሚገመት እርዳታ ነው የላከችው። ከዚያም ሪፐብሊካኖች በዩክሬን ድጋፍ ወጪው አፈጣጠር ላይ ጥያቄ ማንሳት ጀመሩ። የጆርጅ ታውን ዩኒቨርሲቲው ኬዚ በርጋት በዚህ መልክ ይተነትኑታል ጉዳዩን።
As it became very, very clear that this was going to be a long-term response with America's...
ይሄ ነገር ለረጅም ጊዜ የአሜሪካን ምላሽ የሚጠይቅ እንደሚሆን በጣም ግልጽ የሆነ መጣ። አሜሪካ የምትሰጠው ምላሽ ደግሞ በዋናነት ገንዘቧንም ሌላውንም ሀብቷን የሚጠይቅ ነው። ይህ ሲሆን ሪፐብሊካኖቹ ሌላ አቋም እየያዙ መምጣታቸውን ማየት ጀመርን። ከዚያ በኋላ ምርጫው መጣ። ለዩክሬን የሚሰጠውን ድጋፍ መቃወም ጀመሩ። ማለትም የተወሰኑት አገር ውስጥ ብዙ ችግር እያለብን ብዙ ገንዘብ የምናወጣው ለምንድን ነው ማለት ጀመሩ።
ሀገር ውስጥ በዋናነት የምክር ቤት አባላቱ ትኩረት የሆነው በኮቪድ-19 ወረርሽኝ ሳቢያ የተዳከመው ኢኮኖሚ ማገገም የሚችልበትን መንገድ መፈለግ ነበር። እናም ዋይት ሀውስ ቤተ መንግስት ለወራት የተደራደረበት የአየር ንብረት ለውጡን ለሚመለከቱና ለማህበራዊ ጉዳዮች እቅዱ 430 ቢሊዮን ዶላር ወጪ የፈቀደው የዋጋ ግሽበት መቀነሻ ድንጋጌ ኢንፍሌሽን ሪደክሽን አክት አለፈ። የአሜሪካን ዩኒቨርሲቲዋ ተንታኝ ኤሚ ዳርሲ እንደሚከተለው ይመለከቱታል።
የባይደን አስተዳደር አብዝቶ ጥረት ሲያደርግባቸው የነበሩት የአየር ንብረት ለውጥን የተመለከቱት መርሃ ግብሮቹ እንደ እውነቱ ከሆነ በግሽበት ቅነሳ ድንጋጌ ውስጥ ገብተዋል። ስለዚህም ህጉ ከኢኮኖሚ አንጻር ሲታይ ቅድሚያ ትኩረት ከተሰጣቸው ጉዳዮች አብዛኞቹ ተካተውበታል።
የዩናይትድ ስቴትስ ጠቅላይ ፍርድ ቤት የአሜሪካ ሴቶችን ጽንስ የማስወረድ መብት በፌደራል መንግስት ደረጃ ያስከበረውን የፍርድ ቤቱን ውሳኔ ሮ ቪ ዌድን በዚሁ እንደ አውሮፓውያን የዘመን አቆጣጠር በ2022 ዓ.ም አጋማሽ ሰኔ ወር ላይ ሰረዘው። ያኔ በመወሰኛውም በሕግ አውጪው ምክር ቤት እጅግ የጠበበ አብላጫ መቀመጫ ያላቸው ዲሞክራቶች በቂ የሪፐብሊካን አባላት ድጋፍ ስበው የሴቶችን ጽንስ የማስወረድ መብት ለማስከበር አልተቻላቸውም። የተመሳሳይ ጾታ ጋብቻና በዘር መሰረታቸው የተለያዩ ሰዎች ጋብቻ መብትን በሚመለከት ግን በሁለቱም ፓርቲዎች አባላት ድጋፍ ለማስከበር ችለዋል። እንደ አውሮፓውያን አቆጣጠር ጥር 6 ቀን በዩናይትድ ስቴትስ ምክር ቤት ላይ የተፈጸመውን አመጽ በሚመለከት የተካሄደው ምርመራ ግን ዲሞክራቶችና ሪፐብሊካኖቹን አባላት ጎራ እንዲለዩ አድርጓል። በ2020 ዓ.ም የተካሄደውን ፕሬዝደንታዊ ምርጫ ውጤት ለመቀልበስ የተፈጸመውን አመጽ እጅግ ብዙ ሰዎች በተከታተሏቸው ይፋ ችሎቶች የመረመረው ኮሚቴው ያልተለመደ እርምጃ ወስዶ የቀድሞ ፕሬዝደንት ዶናልድ ትራምፕ ኮሚቴው ፊት ቀርበው ቃላቸውን እንዲሰጡ መጥሪያ እንደላከላቸውና የፍትህ ሚኒስቴር የቀድሞውን ፕሬዝደንት አራት የወንጀል ክስ እንዲመሰርትባቸው በዚህ ሳምንት መጨረሻ መጠየቁ ይታወሳል። ይህ በዚህ እንዳለ የተወካዮች ምክር ቤቱ አፈጉባኤ ናንሲ ፔሎሲ ከዲሞክራቶች አመራር ኃላፊነታቸው እንደሚሰናበቱ አስታውቀዋል።
For me, the hours come for a new generation to lead the Democratic Party.
እኔን በሚመለከት እጅግ በጣም የማከብራቸው የምክር ቤት ዴሞክራቶች በአዲስ ትውልድ የሚመሩበት ጊዜ መጥቷል።
ናንሲ ፔሎሲ ከዲሞክራቶች አመራር ቦታቸው የሚለቁ ቢሆንም በምክር ቤት አባልነት ማገልገላቸውን ይቀጥላሉ። እንደ መሪ የሚታወሱበት ታሪካቸው የተረጋገጠላቸው ሰው ናቸው ይላሉ ተንታኞች። የአሜሪካ ዩኒቨርሲቲው ተንታኝ ኤሚ ዴሲ
If she walked out of the building tomorrow, the impact is quite
clear. ነገ ህንጻውን ጥለው ቢሄዱ እንኳን ምን ያህል ተጽዕኖ ያሳደሩ ሰው እንደሆኑ በግልጽ የሚታወቀላቸው ሰው ናቸው። ታሪካዊ የሆኑ ትላልቅ ህግጋት እንዲደነገጉ አስተዋጽኦ አበርክተዋል። የመጀመሪያዋ ሴት የምክር ቤት አፈጉባኤ በመሆናቸው ባፈረሷቸው አጥሮችም ይታወሳሉ።
በሚቀጥለው 2023 ዓመተ ምህረት በጥር ወር አዲሱ ምክር ቤት ስራውን ይረከባል። ሪፐብሊካኖች የተወካዮች ምክር ቤቱን ይቆጣጠራሉ። ዲሞክራቶች ደግሞ በጠባብ የመቀመጫ ብልጫ የህግ መወሰኛ ምክር ቤቱን እንደተቆጣጠሩ ይቆያሉ።
ቀደም ሲል እንደገለጽነው 2022 በርካታ ክስተቶችን ያስተናገደ አመት ነበር። ከዩክሬንና የሩሲያ ጦርነት እንዲሁም የዩናይትድ ስቴትስ ምርጫ በተጨማሪ ቻይናንና የግዙፉን የቴክኖሎጂ ኩባንያ ትዊተር መሸጥም እንዳሰሳለን። አሁን ግን አዲስ አመት ነው። አንድ ሙዚቃ መጋበዝ ይኖርብናል።
እሱልል ነበር የቻርልስ ብራውን Bringing in a Brand New Year ሙዚቃ እንጋብዛቸው።
የብሉዝ ሙዚቃ ነው። ብሉዝ ደግሞ በጣም ከመወዳቸው የሙዚቃ ስልቶች አንዱ ነው። እንግዲህ እጅግ ባማረ ድምጹ የሚያቀነቅነው ቻርልስ ብራውን የፒያኖም ተጫዋች ሲሆን ይህ እንደ አውሮፓውያን አቆጣጠር በ1964 ዓመተ ምህረት የተጫወተው A Brand New Year የተሰኘው ሙዚቃ የአዲስ ዓመት ዜማ ነው። እጅግ በጣም ተወዳጅ ነው። በሱ ዘና ብለን እንመለሳለን።
Oh, that great big holiday Gonna have a ball And that ain't all Gonna chase my blues away I'll be bringing in a brand new year Bringing in a brand new year This and dear, won't you meet me here By bringing in a brand new year Gonna be a big parade Got my resolutions made Listen, dear, won't you meet me here About bringing in a brand new year Gonna ride above her Way up above the stars And when I twirl in my rubber world Gonna take a trip to Mars I'll be bringing in a brand new year Bringing in a brand new year Listen, dear, won't you meet me here While bringing in a brand new year
sailing down a rainbow.
የአውሮፓውያኑን አዲስ አመት አስመልክቶ ከአሜሪካ ድምጽ ራዲዮ ያስተላለፈን ያለነውን ልዩ የበዓል ዝግጅት ነው የተከታተላችሁት ያላችሁት። እያስተናገድናችሁ ያለነው እኔ ስመኝሽ ቆየና ደረጃ ደስታ ነን።
በተሰናባችሁ 2022 ከተከናወኑት አበይት የዓለም ክስተቶች ውስጥ የተወሰኑትን መለስ ብለን ለመቃኘት የሞከርን ነው። ቀደም ሲል የዩክሬንና የሩሲያን ጦርነትና የአሜሪካን ምርጫ ተመልክተናል። ሌላ በ2022 ትኩረት የሳበ ጉዳይ ምን ነበር?
ሌላው ትኩረት የሳበው ጉዳይ ቢሊዮነሩ ኤለን መስክ ሊፋረስ በሚችል ጨረታ ውስጥ አልፈው ትዊተርን በ44 ሚሊዮን ዶላር መግዛታቸውና መቆጣጣራቸው ነበር። ትዊተርን በባለቤትነት የተረከቡ ቀን የመጀመሪያ ትዊታቸው ትዝ ይልሃል ደሬ?
አዎ፣ ወፏ አሁን ተለቃለች ነበር ያሉት። ያው ትዊተር እንደ ምልክት የሚጠቀማትን ሰማያዊ ቀለም ያላት ወፍ ማለታቸው ነው።
ልክ ነው። እንግዲህ ኤሎን መስክ ትዊተርን መቆጣጠራቸውን ተከትሎ የተቋሙ ጣፈንታ ብዙዎችን አሳስቧል። እኚህ አወዛጋቢ የትዊተር ዋና ስራ አስፈጻሚ ኤሎን መስክ የሰራተኛ ቅነሳና የሰዎችን ስራ ማቋረጥ ጨምሮ እጅግ ብዙ ለውጦችን በማምጣት ሁኔታዎችን እንዲቀያየሩ አድርገዋል። እነዚህ ሁኔታዎችም የትዊተር ወደፊቱ ጣፈንታ ምን ይሆን የሚል ጥያቄ አጭሯል። የቲና ተርነህን ዘገባ ኤደን ገረሞ ታቀርባለች።
አዲስ አመት አዲስ ጅማሬ ለኤለን መስክ ደግሞ 2023 ትዊተርና አዳዲስ ሐሳቦች የታለሙበት ነው። የቴክኖሎጂ ቢሊየነሩ ጥቅምት ወር ላይ ትዊተርን ሲገዛ የቴክኖሎጂ መናገሻ የሆነችው ሲልከን ቫሊ ተናጠች። ከእጅግ ብዙ ስራ ቀነሳዎች፣ ከአወዛጋቢ ሰዎች ተመልሶ የትዊተር ገጽ ማግኘትና እንዲሁም ደግሞ ከፈጣን የፖሊሲ ለውጦች በኋላ ምን ሊከተል እንደሚችል ብዙዎች እየገመቱ ነው። አንድሩ ሚለር የዓለም አቀፍ የንግድ መለዩና እድገት አማካሪ ናቸው።
What we see right now, I think, is a deep questioning of what is the mission and mandate of...
አሁን ላይ እያየን ያለነው በዓለም ዙሪያ ያለ ህዝብ የመወያያ መድረክ የሆነው ይህ ተቋም ተልእኮ ምንድን ነው የሚለው ጥያቄዎች መውደቁን ነው። ያ ይቀጥል ይሆን? በምን መልኩ? ትዊተር ቀጥሎ ምን ያደርግ ይሆን?
ኤሎን መስክ ትዊተር የሐሳብ ነጻነት ቤት ነው ይላል። ይሄ ደግሞ ብዙ የጥላቻ ንግግሮችንም ያጠቃልላል። የጸረ ስም ማጥፋት ሊክ ጸረ ሴማዊ የሆኑ ንግግሮች በትዊተር ገጽ ላይ መጨመራቸውና የጸረ ሴማዊ ልጥፎችም ቁጥጥር መቀነሱን ጠቁሟል። አሁን ላይ ያለው ትዊተርም ትርፋማ ባለመሆኑ እጅግ ብዙ ማስታወቂያዎች ከድረ ገጹ ላይ እየቀነሱ ነው። አንድሩ ሚለር በድጋሚ
አሁን ትዊተር ያለበት ሁኔታ ከማስታወቂያ አንጻር ካየ ነው እዛ ላይ ማስታወቂያ ማውጣት ለመቀጠል ከበድ ያለ ውሳኔን ይጠይቃል።
የማስታወቂያ ገቢ እያሽቆለቆለ ሲሄድ ታዲያ ትዊተር ገቢ የሚያገኝባቸው ሌሎች መንገዶችን መሻት ይኖርበታል። የሃርቫርድ የንግድ ትምህርት ቤት ፕሮፌሰር የሆኑት አንዲ ው እንዲህ ይላሉ።
If you want to have an open platform that's not moderated or lightly moderated, you're going to have
ምንም አይነት ቁጥጥር የማይደረግበት አሊያም አነስተኛ ቁጥጥር ብቻ የሚደረግበት መድረክ ከፈለጋችሁ ሌላ የገንዘብ አማራጭ መፈለግ ይኖርባችኋል። ተጠቃሚዎችን ማስከፈል ወይም ሌሎች የገንዘብ ምንጮችን በመጠቀም ለተጠቃሚዎች እሴት መፍጠር የሚቻልበት ሌላ መንገድ መፈለግ አለበት። ነገር ግን ወደ ክፍያ ስንመጣ ክፍያ ከተጠቃሚዎች እንጂ ከማስተዋቂያ በሚገኝ ክፍያ ላይ መተማመን አይገባም።
ነገር ግን ምን ያህል ተጠቃሚዎች ይቀራሉ? በሐምሌ ወር ላይ ትዊተር 237 ሚሊዮን ከሚሆኑ ዕለታዊ ተጠቃሚዎቹ ገቢ ሊያገኝ እንደሚችል የተገለጸ ሲሆን ከነዚህ ውስጥ 80% የሚኖሩት ከዩናይትድ ስቴትስ ውጪ ነው። እንደ ዓለም የገበያ መረጃ መሰረትም በንጽጽር ፌስቡክ 2.9 ቢሊዮን ተጠቃሚዎች ሲኖሩት ትዊተር ደግሞ 436 ሚሊዮን ተጠቃሚ ተጠቃሚዎችን በሚያስ በማህበራዊ ድረገጾች ደረጃ ላይ 15ኛ ላይ ይቀመጣል። አንዳንድ ተንታኞች ታዲያ የኤሎን መስክ የለውጥ ጅማሬዎች ትዊተር ቀድሞንም ያስፈልገው የነበረው አይነት ነው ይላሉ። አንዲ ው የሃርቫርድ የንግድ ትምህርት ቤት ፕሮፌሰር ናቸው።
ይህ አዳዲስ ደንበኞችን ለማፍራት፣ አዲስ ገበያን ለመፍጠር እንዲሁም አዲስ የገቢ ምንጭን ለመገንባት ዘገምተኛ የሆነ ተቋም ነው። በዛ መልኩ ቀጥሎ ቢሆን ኖሮ በእርግጠኝነት መውደቁ አይቀርም ነበር።
ይሁን እንጂ ኤሎን መስክ በሌሎች ተቋሞቹ ያስመዘገበው ስኬትን መድገም ይችል ይሆን? አንዲው በድጋሚ
What we're seeing in terms of Musk and how he manages and owns Twitter is not inconsistent.
መስክ ከዚህ ቀደም ባሉት ቴስላና SpaceX ንግዶች አንጻር ትዊተርን እንዴት እንደሚመራው ካየን ብዙም የተለየ ነገር የለውም። በቀደምት ንግዶቹ ላይ እጅግ በጉልበትና ደፈር ያለ የአመራር ዘይቤ ተከትሏል። ሰዎች ላይም በርግጠኝነት ጫና አሳድሯል። ስለዚህም በእንደዛ አይነት ተቋም ውስጥ መስራት የሚችሉ የተለዩ ሰዎች አሉ። ነገር ግን በቀደሙት ተቋሞቹ ላይ መስክ እጅግ የሚደንቁና ማንንም ይሆናሉ ያላላቸውን ነገሮች ማሳካቱ ግልጽ ነው። ይህ ወደ ትዊተር የሚመጣል ወይ የሚለውን የሚናየው ይሆናል።
መስክ አዲሱን አመት በወጪ ቅነሳ ጀምሯል። ኒውዮርክ ታይምስ ትዊተር ሰራተኞች መቀነሱና የቢሮ ክራዮችን መክፈል እንዳቆመም ሪፖርት አድርጓል።
ገሪ በመግባችን ላይ እንዳልነው ተሰናባቹ አመት በርካታ አስጨናቂ የሆኑ ፈተናዎችን ያስተናገደ ቢሆንም መልካም የሆኑ ክስተቶችም ነበሩት። ወደ እነዚህ መልካም ክንዋኔዎች ከመላፋችን በፊት ግን አንድ ሙዚቃ ብንጋብዝ ምን ይመስላል?
በአሉን በደንብ ሞቅ ደመቅ እንዲያደርግልን ታዲያ የኩል ኤንድ ዘ ጋንግ ሴሌብሬሽን ብንጋብዛቸው ምን ይመስልሻል?
ወደ ሙዚቃው Celebration Cool and the Gang የተሰኘው የአሜሪካ ባንድ እንደ አውሮፓውያን አቆጣጠር በ1980 የተጫወቱት ዜማ ነው። ለረጅም ጊዜ በቢልቦርድ ላይ አንደኛ ሆኖ መቆየት የቻለም ዜማ ነበር። በተለያዩ የበዓልና የተለያዩ ደስታዎች የሚያንጸባርቁ ዝግጅቶች ላይ ተወዳጅ የሆነው ሙዚቃቸው ነው። ወደ 2022 ክንዋኔዎች እንመለስ። በአመቱ መልካም ከነበሩ ክንዋኔዎች አንዱ ከአጀማመሩ እስከ ተጠናቀቀበት ጊዜ ድረስ አፍሪካውያንንና አጠቃላይ የእግር ኳስ አፍቃሪዎችን ስሜት መቆጣጠር ችሎ የነበረው የዓለም ዋንጫ ነው።
አዎ ሊሊ፣ ትናንት በተሰናበት ነው የአውሮፓውያኑ የ2022 ዓመት መገባደጃ ላይ 4 ቢሊዮን ተመልካቾች ተከታትለውታል የተባለው የዓለም እግር ኳስ ዋንጫ አመቱን አጣፍጠው ከሄዱ ድርጊቶች መካከል አንዱ ይመስለኛል። የዚያኑ ያክልም በእግር ኳስ ዓለም ስመ ገናና ሆኖ የኖረው የብራዚሉ ኮከብ ፔሌ ህይወቱ ያለፈበት አሳዛኝ አመት ሆኖ አልፏል። አንቺ ምን ይመስልሻል?
እስማማለሁ። እንግዲህ አመቱ ሊጠናቀቅ ጥቂት ቀናት ሲቀሩት ነው ፔሌ ህይወቱ ያለፈው። ይህ በርካታ የእግር ኳስ አፍቃሪ ኢትዮጵያውያንን ብቻ ሳይሆን በመላው ዓለም ያሉ አድናቂዎቹንም ያሳዘነ ነው። ግን ደግሞ ከኔ ልቅ ለእግር ኳስ ፍቅሩም ቅርበቱም ያለው ሰው የተሻለ አስተያየት ቢሰጥበት ይሻላል መሰለኝ።
ስለዚህ ወደ ምሽቱ እንግዳ እንለፍ እያልሽ ነው? መልካም። ዛሬ በዚህ ጉዳይ ያነጋገርኩት እንግዳ ከየመን ብራዚል ድረስ በመጓዝ የእግር ኳስ አሰልጣኝነት ኮርስ የወሰደ በወቅቱ የየመን ፕሪሚየም ሊግ ተጫዋች የነበረና የብራዚሉን ኮከብ ፔሌን በአካል ማግኘት የቻለ ሰው ነው። አቶ ሸዊት ወልደ ሚካኤል ይባላል። ሸዊት የዘንድሮውን ጨምሮ ለረጅም ዓመታት በርካታ የዓለም የአውሮፓና የአፍሪካ ዋንጫ ጨዋታዎችን ኢትዮጵያውያን ተመልካቾች ሰብሰብና በርከት ብለው የሚመለከቱበትን ዝግጅቶች በማዘጋጀት ይታወቃል።
መልካም፣ በዚሁ ካንተ ጋር ወዳደረጋችሁት ውይይት እንለፍ።
አሁን የአውሮፓውያኑን የ2022 ሸኝተን ነገ ደግሞ እንግዲህ 2023 እንቀበላለን። ለመሆኑ ያሳለፍነው የ2022 የካታሩን የዓለም ዋንጫ ጨምሮ በእግር ኳሱ ዓለም እንዴት ይገለጻል?
2022 ለኳስ በጣም ጥሩ ዓመት ነበረ። የዓለም ዋንጫም እንዳየነው በሚገርም ሁኔታ አለፈ። አንፎርቹኔትሊ ኦፍ ኮርስ ትልቁ የኳስ ንጉስ ትላረፈ። 2022 ሲታወስ ፔሌ ያረፈበት ዓመት መባሉ አይቀርም። እሱ በወርልድ ካፕ ጊዜ ያርፋል እየተባለ እንዳመሆን ጊዜ ስጋት ነበረ። አርፏል ሰው ትልቅ ክስተት ይሆናል ይሄ። ከዛ በመቀጠል የአመቱ ትልቅ ክስተት በጣም ሲጠበቅ የነበረው ኮንትሮቨርሻል የነበረው ከአስር አመት በፊት ጀምሮ ተደርጎ በማይታወቅ መንገድ ተደርጎ በማይታወቅበት አገር በኖቬምበር የብዙ አገር ሊጎች ተቋርጦ በኖቬምበር የሚደረግ የዓለም ዋንጫ እንዴት ይሆናል የሚል ስጋት ነበረ። እኔ ራሴ ደስተኞች ካልነበሩት ሰዎች ነኝ። ቢካዝ ብዙ ተጫዋቾች ሳምንትና 10 ቀን እስኪቀረው ድረስ ለክለቦች በጣም በትልቅ ውድድር እየተጫወቱ ቆይተው ወደ ወርልድ ካፕ ሄደው ክለቦቹ ውድድራቸውን አቋርጠው እንደገና ተመልሰው ለመቀጠሉ ይሄ ሁሉ ካታርን አኮሞዴት ለማድረግ ፌር አልነበረም ከሚሉት ሰዎች ነበርኩኝ። ሴፕ ብላተርም በመጨረሻ ላይ በጊዜው የነበረው የፊፋ ፕሬዚደንት ይህን አምነዋል። አሁን ግን አት ዘ ኤንድ ኦፍ ዘ ዴይ የነበረው ቱርናመንት ስናየው በጣም ሰክሰስፉል፣ በጣም ቆንጆ፣ በጣም ከተጠበቀው በላይ ብዙ ቲሞች ጥሩ ጨዋታ ያሳዩበት አንዱንም ጌም የማይጣልበት ጌሞች ነበሩ። ብዙ ሰርፕራይዞችም ነበሩ። ከዛ ውስጥ አንደኛውና ትልቁ የአመቱ ብቻ ሳይሆን የወርልድ ካፕ ሰርፕራይዞች ከሚባሉት 3 ወይም 4 ታሪካዊ ሰርፕራይዞች የሚሆኑት የሳውዲ አረቢያ አርጀንቲናን ማሸነፍ ነው። ሜይ ቢ አንዳንድ ጊዜ ነገሮች ሲሆኑ ለጥሩ ነው እንደሚባለው አርጀንቲና በሳውዲ በመሸነፉ ተጠቀመ ባይነኝ እኔ። ቢካውዝ ከዛ ቀን በኋላ ስም ዋጋ እንደሌለው ካልተጫወትክ ኳስ ፌክት እንደማታደርግህና ሜዳ ውስጥ የምትሰጠው እንደምታገኝ አስተማረችበትና ከዛ በኋላ አርጀንቲና ተጠንቅቀው የዓለም ዋንጫ እስኪሆኑ ድረስ ኤቭሪ ጌም ኤቭሪ ሚኒት ሲሪየስ ሆነው እንዲጫወቱ ፎርስ ስላደረጋቸው የአርጀንቲና በሳውዲ መሸነፍ ጠቅሟቸዋል እላለሁኝ። ከዛ ውጭ ኦዲየንሱ በጣም ጥሩ ነበር። ተመልካቹ በጣም ኢንጆይ አድርጎት ነው የወጣው። ኤቭሪ ጌም ሶልድ አውት ነበር። ሰዓቱ እዚህ ባይመችም በጣም ብዙ ሰው ሲከታተል ነበር። የዩኤስ ቲም ደግሞ ጥሩ አቋም ስለነበረው ወጣቶች ስለነበሩ የዩኤስ ቲም አሜሪካኖችን በሙሉ እኛም እንደ ሁለተኛ ቲማችን ቁጭ ብለን እያየን እየጠበቅን ኤቭሪ ጌም ነበር ያየነው። እና ኦል ኢን ኦል በጣም ብዙ ጥሩ ውድድሮች ያየንበት ኢንዲቪጁዋል ስታሮች ሻይን ያደረጉበት በመጨረሻም ሰው ሁሉ የሚመኘው ድሪም የሚያደርገው ኳስ የሚወደውም አርጀንቲና የሚወደውንም የሚጠላው ሜሲ የቀረችው ይቺ ዓለም ዋንጫ ያለማሸነፉ ብቻ ስለሆነች ለሜሲ ሲባል የሚሉ ኳስ አይቶ የማያውቁ ሰዎች ራሱ አርጀንቲና በማሸነፏ ደስተኞች ናቸው። እኔ ፐርሰናሊ ራሴ አርጀንቲና ደጋፊ ነኝ። አርጀንቲና ደጋፊ ሆንኩት በቃ በማራዶና ምክንያት። ማራዶና አንደኛ አድናቂ ነኝ፣ ግን የሮናልዶም አድናቂ ነኝ እና የሮናልዶ የአርጀንቲና ደጋፊ መሆን ራሱ አብሮ አይሄድም። ሰው ሚክስ ፊሊንግ ነበረ። ሰው ትልቁ ክስተቴ ነው። በዛው ያህል ደግሞ በዚሁ አጋጣሚ ሮናልዶ ደግሞ አንፎርችነትሊ አላስፈላጊ ኮንትሮቨርሲ ውስጥ ገብቶ አላስፈላጊ አንድ ኢንተርቪው ሰጥቶ ከማንቸስተር ዩናይትድ ያለው ቻፕተሩን በመጥፎ መንገድ ዘግቶ ወደ ናሽናል ቲም ሲሄድም አነሰሰሪ ዲስትራክሽን ለራሱም ለቲሙም አምጥቶ እዛ ሱፐርስታርነት ቤንች እስከ መሆን ድረስ የመጣበት ጊዜና ለሮናልዶ የ2022 መጨረሻ በጣም በጣም ጥቁር ጊዜ ይሆናል ብዬ ነው የማስበው። ግን ሮናልዶን በአንድ ወርና በሁለት ወር ጃጅ አናረገውም። እድሜ ልኩን የሰራው ነገር ማንነቱን የሚቀይረው አይደለም። በጣም ትልቅ ሱፐርስታር እና ትልቅ ተጫዋች ስለሆነ ሮናልዶ የወረደበት፣ ሜሲ የነገሰበት፣ ፔሌ ያረፈበት የካታር ወርልድ ካፕ ብንል ጥሩ ይመስለኛል።
የዘንድሮ የዓለም ዋንጫን የአፍሪካ ተሳትፎ ምን አዲስ ነገር ታይቶበታል?
የአፍሪካ ተሳትፎ ያው ፎርስ ሞሮኮ እስከ ሰሚፋይናል ድረስ በመሄዷ ለአፍሪካ ኩራት ነበረ። ሴኔጋልም ጥሩ የመሄድ ቻንስ ነበራቸው። ኦፍኮርስ ሱፐርስታራቸው ማኔ ባለመጫወቱ ቲሙን ጎድቶታል እና አንዳንድ ጊዜ ዩሮፕ ሊግ ውስጥ የምናያቸው ተጫዋቾች በጣም ሻይን ሲያደርጉ ለአፍሪካ መጥተው ሲጫወቱ ግን በዛ ሌቨል የማይሆኑት ለምንድን ነው የሚል የብዙ ሰው ጥያቄ አለ። ውድድሩ በጣም ከባድ ነው። አንድ ጌም ወርልድ ካፕ ማለት አንድ ጌም ነች። አንድ ጌም የመጀመሪያዋ ከተሸነፍክ ወይም እኩል ከወጣውን ካሸነፍክ ጠቅላላ ሂደቱን የምትወስንበት ስለሆነ የመጀመሪያው ጌም እኩል ይወጣሉ ኦር ይሸነፋሉ። ዘን ሁለተኛውን ጌም ላለመሸነፍ ደግሞ ስትራቴጂያቸውን ይቀይራሉ። ዘን ሶስተኛ ጌም የግድ ማሸነፍ አለባቸው። ዘን ኦፌንሲቭ ጌም ይጫወቱና 2-3 ጎል ይገባባቸው እና መጨረሻ ድሮ ሲ አፍሪካ ቲም እንላለን። ግን ወርልድ ካፕ ማለት አንድ ጌም አትታይም፣ 3 ጌም ነች። ስለዚህ ቲሞቹ ጥሩ ናቸው። ሞሮኮ ወደዚህ ውጤት በማምጣቷ የአፍሪካ ፓርቲሲፔሽን ይጨምራል። የሚቀጥለው የዓለም ዋንጫ ቲሞችን ከ32 ወደ 48 እናሳድጋለን እያሉ ስለሆነ ከአፍሪካ በሚቀጥለው የዓለም ዋንጫ ወደ 10 ቲም ሊኖር ይችላል።
የዛሬ 4 ዓመት ለሚካሄደው የዓለም ዋንጫ እስከ ወዲሁ የተያዙ ዝግጅቶች አሉ ወይስ ገና ነው?
የሚቀጥለው የዓለም ዋንጫ እንግዲህ አሁን ከነበረው የዓለም ዋንጫ በጣም ይለያል። አሁን የነበረው ዋንጫ ከአንዱ ስቴዲየም ወደ አንዱ ስቴዲየም ለመሄድ የ20 እና 25 ደቂቃ ትሪፕ ነበረ። 40 ኪሎ ሜትር 50 ኪሎ ሜትር የነበረበት ነው። አሁን ደግሞ ካናዳ፣ አሜሪካና ሜክሲኮ ከአገር ወደ አገር ኢቨን ዊድን አሜሪካ ራሱ ከካሊፎርኒያ ወደ ፊላደልፊያ ከዳላስ ወደ ኤል ሆነ በጣም ሰፊ ስለሆነ እንዴት ማኔጅ እንደሚደረግ እንግዲህ አይ ዶንት ኖው። ግን ኦፍኮርስ ዴይ ዊል ኖው ሃው ቱ ማኔጅ ኢት። ቲሞቹ ወደ 48 ያድጋሉ ከ32 እየተባለ ነው። አንዳንድ ሰዎች እሱ የሚያልፉት ቲሞች ኳሊቲ ሊቀንስ ስለሚችል የገሚውን መብዛት ትንሽ ቦሪንግ ይሆን ወይ ፊፋ ሁሉ ጊዜ ገንዘብ እያሰበ እንደዚህ የሚያደርገው ነገር ቢቀርስ የሚላሉ አንዳንድ ደግሞ ያው እድል ስለሚሰጥ ጥሩ ነው የሚላል። እንግዲህ አብረን የምናየው ነገር ይሆናል። 48 በጣም ብዙ ነው፣ ጨዋታዎችም ብዙ ናቸው። ግን እስቲ እናያለን።
ከተመልካች አንጻር ዋሽንግተን ዲሲ አካባቢ እዚህ ቨርጂኒያ ውስጥም ሆነ በጋራ የተዘጋጁ ዝግጅቶች ነበሩ፣ አንተ ያዘጋጃቸው። ኢትዮጵያም የእግር ኳስ መመልከቻዎችን ስታዘጋጅ እንደነበረ አውቃለሁ፣ የጋራ መመልከቻ ቦታዎችን። ኢትዮጵያውያን ተመልካቾችን በተለይ ውጭ ያሉትን እንዴት ነበረ? ምን አስተዋልክ?
እዚህ ያው እንደ ያው ሰዓቶችም ትንሽ ስለሆኑ ስራ ሰዓትም ስለነበረ በጣም ትልቅ ቦታ ማዘጋጀት አልቻልንም። ግን በምንችል መጠን እዚህ ቨርጂኒያ ብላክ ሮዝ አካባቢ አትሞስፌሩን ክሬት አድርገን ትንሽ ቀጠር የምትመስል ሜዳም ጨዋታም አድርገን ውድድሮችም ኮምፒቲሽንም አድርገን በጣም ብዙ ኳስ ተጫዋቾች እየመጡ በጣም ጥሩ ጊዜ አሳልፈን አየን፣ ተከታተልን። በጣም ሰርፕራይዝ ያደረገኝ ነገር ብዙ ጊዜ ኳስ የሚወዱ ብቻ ሳይሆን በዚህ ዓለም ዋንጫ ኳስ የማይወድም ሰው ራሱ ሲሪየስ ሆኖ በቴሌቪዥን ያያል። የመንግስት ቢሮ ስትሄድ ኳስ እየታየ ነው፣ መኪና ስትገባ ሰው በስልክ እየተከታተለ ነው። እኔ አንድ ቀን አይ ቲንክ ሞሮኮ ከስፔን ጋር የተጫወቱ መሰለኝ ቤልቶይ ላይ ነበርኩኝ እና እዛ እስከምደርስ ጨዋታው ተጀመረ። የግድ አንድ ቦታ መሄድ ስለነበረብኝ ከኢትዮጵያ በሬዲዮ መሰለ መንግስቱን እየሰማሁኝ ነበረ ምንለው እና በሀሳብም ወደዛ ወሰደኝ። ሌሎች ጓደኞቼ ጋርም ስደውል እንደዚህ ያደረጉ ነበር እና የዚህ ዓለም ዋንጫ በጣም ብዙ ሰው ነበር የሚከታተለው። እኛ ጋም የነበረው አትሞስፌር በጣም ደስ ይል ነበር። በዲሲ ሰዓት 10 o'clock ነበረ ኦፕኒንግ ውዝ እና 9 o'clock ሰው ነበረ ኦልሬዲ እና ሰብሰብ ብለን በቆንጆ ሙድ ያየ ነው።
ከፔሌ ጋር የተነሳችሁት አንድ ፎቶግራፍ አይቻለሁ የሆነ ጊዜ ላይ እና ምንድን ነው እሱ? የት ነው የተገናኛችሁት?
ከፔሌ ጋር በ1994 ወርልድ ካፕ እዚህ የነበረ ጊዜ እጣው ላስ ቬጋስ ነበረ የወጣው የምድብ እጣው እና እሱ እዛ ተገኝቶ የአውቶግራፍ ሴሬሞኒ ነበረው። እዛ አግኝቼው የራሱ ፎቶ ካርድ ላይ ፒክቸር ፈርሞ አውቶግራፍ አድርጎ ጉድ ላክ ቱ ሸዊት ብሎ ሰጠኝ ፎቶ። በጋዜጠኞች ፎቶዎች ስለተነሳሁት እኔ ራሴ ኮፒውን አላገኘሁትም ነበረ። ግን በዛን ጊዜ ኮንትሮቨርሲ በጣም ነበረ። እሱ የክብር እንግዳ ሆኖ እዛ እጣው ድሮው የሚደረግበት ቦታ ሊገባ ብሎ የማስተር ካርድ ነበረ ስፖንሰሩ የእሱ ያመጣው እና ማስተር ካርድ ደግሞ ከፊፋ ጋር አግሪመንት ስላልነበራቸው ይሄ ኮፒራይት ጭቅጭቅ ቴንን የሚያክል እንግዳ መጥቶ ነው አልገባም፣ አልተሳተፈም፣ በር ላይ ነበረ ማለት ትችላለህ። እና በረም አይ ቲንክ ጆርጅ ዌሃ ነበረ የክብር እንግዳ፣ እሱም እዛ ነበረ። ሶ ፔሌን ያገኘሁት 1994 የምድቡ የወጣ ጊዜ ነው።
አገሮችም ሆኑ ቡድኖች ከዘንድሮ የዓለም ዋንጫ ምን ተምረው ያለፉ ይመስልሃል?
በጣም ብዙ የማናቃቸው ተጫዋቾች በየአገሩ ብዙ እንዳሉ አይተናል። ሁለተኛ ደግሞ ትንንሽ አገሮች የሚባሉ ወርልድ ካፕ የሚደርሱ የሉም ኤኒሞር። ሁሉም ጌም፣ ሁሉም አገር፣ ሁሉም ቲሞች በጣም ኮምፒቲቲቭ ናቸው እና በትልቆቹ ቲሞች እና በትንሾቹ ቲሞች መሀል ያለው ልዩነት በጣም እየጠበበ መጥቷል። አሁን ለምሳሌ ዩኤስኤ እና ኢንግላንድ ስናይ ኤምኤልስ እና ፕሪሚየር ሊግን ስናየው የሚወዳደርም አይመስልም። ግን ዩኤስኤ ከኢንግላንድ ጋር ሲጫወት እንዳውም ዩኤስኤ ማሸነፍ የነበረበት ጌም ነበር። እሱ ጌም አሜሪካ ማሸነፍ የነበረባት ጌም ነው። ፊኒሽንግ እና ትንሽ ስህተቶች ልጆቹ ኤክስፔሪንስ ስለሌላቸው ነው ነበር እንጂ እንግሊዝን ዶሚኔት አድርገው ነው የተጫወቱት። ትልልቅ ቲሞች እና ትንሾቹ ቲሞች ጋፑ እየጠበበ እየተቀራረበ እየመጣበት ያለ የነበረ የዓለም ዋንጫ ነው እና ብዙም የማይታወቁ ደግሞ ትንንሽ ተጫዋቾች ክለቦች በትንሽ ገንዘብ ማግኘት ይችላሉ። ከአንድ ሁለት ሶስት ዓመት በኋላ ደግሞ ያ በ8 ሚሊዮን ወይም 10 ሚሊዮን የገዙት 100 ሚሊዮን ሊያወጣ እንደሚችልም ያዩበት ይመስለኛል።
በጣም አመሰግናለሁ ሸዊት።
እኔም እድሉ ስለተሰጠኝ አመሰግናለሁ። ታንኪዩ። በሚቀጥለው ጊዜ እንገናኛለን። አመሰግናለሁ።
አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት የመስታወት ልዩ የአውሮፓውያን አዲሱ ዓመት 2023 መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ስመኝሽ የቆየ ነበር። አብራችሁን ስለቆያችሁ እያመሰገንን ሰላም፣ ደህና ደሩ። Thank you.